ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ ቀናችን ዛሬ አርብ ሰኔ 27 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም የብርጋዴር ጀነራል አሳምነው ጽጌ ልጅ ወይዘሪት ማህሌት አሳምነው የእናቷን መታሰር አስመልክቶ ከፍኖተ ዲሞክራሲ ጋር ያደረገችውን ቃለ ምልልስ እናቀርባለን። ከዚያም የደብዳቤዎች አምድ ዝግጅታችንን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። የጸጥታዎች የብርጋዴር ጀነራል አሳምነው ጽጌን ባለቤት ወይዘሮ ደስታ አሰፋን በቡራዩ ከተማ ይዘው በቁጥጥር ስር ያዋላቸው መሆኑ ታውቋል። በአሜሪካን ሀገር የምትገኘው ልጃቸው ወይዘሪት ማህሌት አሳምነው ለፍኖተ ዴሞክራሲ በሰጠችው መረጃ የጀነራሉ ባለቤት የተያዙት ሐሙስ ሰኔ 27 ቀን በቡራዩ አሸዋ ሜዳ ከሚገኘው ቤታቸው መሆኑንና ተይዘው ወደ ሌላ ቦታ የተወሰዱ መሆናቸውን ገልጻለች። ከጥቂት ቀናት በፊት የጀነራሉ ቀብር በተፈጸመበት ወቅትም ቤታቸው ተበርብሮ የተለያዩ ቁሳቁሶች ተወስደዋል። ከዚህም በላይ አጎቷ የብርጋዴር ጀነራል አሳምነው ወንድም ኃይለ ሥላሴ ጽጌ ቀብሩ ላይ አለመገኘታቸውና የደረሱበት አለመታወቁን ተናግራለች። ዝርዝር ቃለ ምልልሱን ከዜናው በማስከተል እናቀርባለን። አገዛዙ ከ49 ከመቶ የሚሆነው የኢትዮጵያ ቴሌኮም የአክሲዮን ድርሻ ለግል ባለሀብቶች እንዲሸጥ የተወሰነ መሆኑንና የኢትዮጵያ ቴሌኮም በከፊል ድርሻ ወደ ግል የማዛወሩን ሂደት ለማስፈጸም ነጻና ገለልተኛ የሆነ ቴሌኮሙኒኬሽን ተቆጣጣሪ ባለስልጣን እንዲቋቋም የሚፈቅድ አዋጅ መውጣቱን ተናግሯል። ባለስልጣኑ ሁለት ተጨማሪ የቴሌኮሙኒኬሽን ድርጅቶችን በግልጽ ጨረታ አወዳድሮ ወደ ገበያ እንዲገቡ እንደሚያደርግና ሂደቱ በ2012 ዓ.ም ሶስተኛ ሩብ ዓመት እንደሚጠናቀቅም ተገልጿል። ኢትዮ ቴሌኮም የመሰረተ ልማት መስመር ዝርጋታና አገልግሎት የተባሉ ሁለት ዘርፎች ይደራጃል ተብሏል። ከአምስት ዓመት በፊት በስልጣን ላይ የወጣው አገዛዝ ምርጫን አጭበርብሮ የመጣ መሆኑን የህዝብ ይሁንታ የሌለው መሆኑ ለአገሪቱ ኢኮኖሚም ሆነ ህልውና ለውጭ አገር ባለሀብቶች አሳልፎ የመስጠት መብት የለውም የሚሉ ክፍሎች ቴሌኮሙኒኬሽንና አየር መንገድ ለግል ባለሀብቶች መሰጠታቸውን በጥብቅ ይቃወማሉ። ወደ ጅቡቲ የሚጓዙ የከባድ መኪና አሽከርካሪዎች በየመንገዱ መበላሸት ምክንያት ችግር ላይ የወደቁ መሆናቸውን ለዜና ምንጮች ገለጹ። ይህ በቀን ከአንድ ሺህ በላይ መኪኖች የሚተላለፉበት መንገድ የኢትዮጵያና ጅቡቲ ድንበር ከተማ ከሆነው ጋላፊ ከሚባለው እስከ ዲክል ከተማ ያለው 100 ኪሎ ሜትር መንገድ ሙሉ በሙሉ የተበላሸ በመሆኑ ሰሞኑን በጣለው ዝናብ በርካታ መኪናዎችን ለብልሽት የዳረገ እንደሆነ አሽከርካሪዎች ተናግረዋል። ክራይሲስ ግሩፕ እየተባለው የሚጠራው ተቋም ሰኔ 27 ቀን ባሰራጨው ዘገባ የሲዳማ ህዝብ ክልል የመሆን ጥያቄ በአግባቡ ካልተያዘ ከፍተኛ የእርስ በርስ ግጭትን ሊቀሰቅስ ይችላል ብሏል። ተቋሙ በዘገባው ላይ ባሰፈረው ትንተና የሲዳማ መሪዎች ቀደም ብለው እንደገለጹት ሐምሌ 11 ቀን ራሳቸውን ክልል ነን ብለው የሚያውጁ ከሆነ ከሌሎች ብሔረሰቦች ከፍተኛ ተቃውሞና ግጭት እንደሚገጥማቸውና ጥያቄያቸውን ወደ ጎን አድርጎ መከልከልን በሲዳማ ብሔረሰብ ዘንድ ከፍ ያለ ተቃውሞና መሬት እንደሚያስከትል አካባቢውን ወደ ግጭት እንደሚወስድ ስጋት ያለው መሆኑን ዘርዝሯል። የአዋሳን ከተማ ለሚፈጠረው ክልል እንደ ዋና ከተማ አድርጎ የመውሰድ ጥያቄ መቅረቡ በአሁኑ ወቅት የከተማዋ ነዋሪዎች በሆኑ ብዛት ባላቸው የሌሎች ብሔረሰቦች አባላትና በሌሎች ዜጎችም ከፍተኛ ተቃውሞ ሊያስከትል ይችላል በማለት ዘግቧል። በተቋሙ አገላለጽ ቢያንስ 8 አካባቢዎች የክልልና አካባቢ አስተዳደር ጥያቄ ያቀረቡ ሲሆን የሲዳማን ጥያቄ አገዛዙ ከተቀበለ ሌሎችንም ማስተናገድ ይገባዋል ብሏል። አገዛዙ በጉዳዩ ላይ ምንም ዝግጅት አለማድረጉ ችግሩን የሚያባብሰው መሆኑን ገልጾ መፍትሄ ሊሆን የሚችለው ከጠያቂዎቹ ጋር በመደራደር በሌላ ቀነ ቀጠሮ ላይ ውሳኔ ህዝብ እንዲካሄድ ማድረግ ነው ብሏል። በሱዳን ስልጣን ላይ ያለው የወታደሩ አገዛዝና በተቃዋሚነት እየተንቀሳቀሱ የነበሩት የነጻነትና የለውጥ አሎች የሚባሉ አካል ተወካዮች ሰሞኑን ባደረጉት ውይይት በሽግግር ሂደቱ ላይ ስምምነት የደረሱ መሆናቸው ተነግሯል። በዚህም መሰረት ለሶስት ዓመት የሚቆይ የሽግግር ካውንስል የበላይ በሚሆነው አካል ውስጥ 5 ከወታደርና 5 ከሲቪል እንዲወከሉ ስምምነት ላይ የተደረሰ ሲሆን 11ኛውን አባል ከሲቪል ሆኖ ሁለቱ በተስማሙበት መንገድ እንዲወከል ተስማምተዋል። ለመጀመሪያ 21 ወራት ከወታደሩ የሚወከለው እንዲመራና የመጨረሻዎቹን 18 ወራት ከሲቪል የሚወከለው እንዲመራ ስምምነት ተደርሷል። በቅርቡ ተቃውሞ በሚያሰሙ ዜጎች ላይ የደረሰውን እርቂት አስመልክቶም ነጻና ገለልተኛ በሆነ አካል እንዲመረመር ተስማምተዋል። የፓርላማውን ጥንቅር አስመልክቶ 67 ከመቶ ከሲቪል 33 ከመቶ ከወታደር እንዲሆን ቀደም ብሎ ስምምነት ላይ መደረሱ ይታወቃል። የስምምነቱ ዜና በይፋ ሲነገር ቁጥሩ በርካታ የሆነ ህዝብ ወደ አደባባይ ወጥቶ ደስታውን ገልጿል። አድማጮቻችን፣ ለዛሬ ያጠናቀቅነው ዜና በዚሁ ይጠቃልላል።
ሰላም ጤና ይስጥልኝ ውድ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ርዕይ ተመልካቾች በሙሉ፣ ኮሎኔል አብይ አህመድ ከመጣ ጀምሮ ዘርን መሰረት ያደረገ ግድያ፣ ማፈናቀልና በተቀደባበረ የመንግስት ሴራ የተለያዩ ንጹሃን ኢትዮጵያውያን ዜጎች በግፍ ተገድለዋል። በዚህ ባሳለፍነው ሳምንት ብቻ ብርጋዴር ጀነራል አሳምነው ጽጌን ጨምሮ የተለያዩ ባለስልጣናት ምንነቱ ባልታወቀ ምክንያት ተገድለዋል። ከብርጋዴር ጀነራል አሳምነው ጽጌ ግድያ ጋር በተያያዘ ሙሉ በሙሉ በሚጣረስ መልኩ ያገዛዙ ሚዲያዎችና አጃቢዎቻቸው የተሳሳተ መረጃ ሲያስተላልፉ ቆይተዋል። ይህንን አስመልክቶ የኢሃፓ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ድምጽ የሆነው ፍኖተ ዲሞክራሲ ፍኖተ ርዕይ ብርጋዴር ጀነራል አሳምነው ጽጌ የበኩር ልጅ ማህሌት አሳምነው ጽጌ ጋር በአባታቸውና በቤተሰቧ ላይ የተፈጸመውን እየተፈጸመም ያለውን ግፍ የገለጸችበትን ቃለ ምልልስ ይዘን ቀርበናል። ተከታተሉ። እሺ እንግዲህ ማህሌት አሳምነው ጽጌ፣ በመጀመሪያ በአባትሽ በብርጋዴር ጀነራል አሳምነው ጽጌ ላይ ስለደረሰባቸው ኢሰባዊ ግድያ እናንተም ልጆችና ባለቤታቸው እንዲሁም የቅርብ ዘመዶቻችሁ ስለደረሰባችሁ ሀዘን በፍኖተ ዲሞክራሲ ሬዲዮና በፍኖተ ሬዲዮ ተመልካቾች ስም ከልብ እናዝናለን አዝነናለም። ማህሌት አባትሽ ምን አይነት ሰው ነበሩ? መቼ በስልክ ተገናኛችሁ?
ያው እንደባባቴ ካባትነት እጪ ሊናም ማቆ ነገር አልነበረ። ለመጨረሻ ጊዜ አርባጭ ነው ነበር በስልክ እንደ ነገር ሰላም ነበር ላይ። ከዛ ቀዳሚ ድጋሚ ያው ሶሻል ሚዲያ ላይ ሳይ ምናም ነገር ስደውል ስልኩ ዋናው ይሄ ነገር ከተፈጠረ ደጋግሚ ሞከርኩ ላይ ኦንላይን ላይ ነበር ዋትስአፕ ምናም እስከ 10 ሰዓት አካባቢ ላይክ በኢትዮጵያ እስከ 4 ሰዓት አካባቢ ኦንላይን ነበር። ምንም ደጋግሞ ሞከር አላነሳም። ከዛ እናቴ ጋር ደወልኩኝ። ያ ችግር ተፈጥሯል እኛም እንዳልሽ ነው እየጠበቅን ነው አለች።
እናትሽ ሀገር ቤት ናቸው የነበሩት በሰዓቱ
ነበርቻው?
እሺ ማህሌት፣ እንደው አባትሽን ድንገት ነው መተው የወሰዷቸው ወይስ እንደው እንዳጋጣሚ ከስራ ሲመለሱ ጠብቀው ነው ያዟቸው?
እኔ ያው እዛ ስለማልኖር ያየሁት ነገር የለም ገብቷል። እንደሰው ነው ላይክ በእንትን የሰማነው ግን ቀን ምሳ ሰዓት ላይ ቤት ገብቶ ምሳ በልቶ እንደወጣ ሰምቻለሁ። በሰላም እዛን ቀን ፈጠረ የተባለቀ ከዛ ውጭ በቃ ሰማ እንዲህ አይነት ችግር ተፈጠረ አለን። ከዛ በኋላ እሱንም ማግኘት ማስረድ ያስረዳናል ማለት መልስ የማዘርጋ የመጨረሻ ሰዓት ላይ 2 ሰዓት አካምና 2 ሰዓት ሩብ አካባቢ ደውሉላት በቃ አሁን ትንሽ ችግር ተፈጥሯል እደውልልሻለሁ አለ። ከዛ በኋላ እሱን መልስ አልደወልም እየሰማን ነገር የለም እንደዚህ ከሁለት ቀን በኋላ ተገደለ።
ስለዚህ አባታችሁን መዳረሻ ለሁለት ቀናት ታቁም ነበር ማለት ነው አይደል?
አናቀ
ስልካቸው ላይ ቢደወልላቸው ለማንም አይመልሱም ነበር ማለት ነው። ስለዚህ አባትሽ ከጠፉ ከሁለት ቀን በኋላ መሞታቸው ታወቀ ማለት ነው። አንቺ መቼ ወደ ሀገር ቤት መጣሽ?
እኔ ኢትዮጵያ የቀፉ ቀን የቀፉ
ምናልባት እስቲ ስለ አባትሽ አስረጅ። ምክንያቱም እየተነገረን ያለው ነገር ከምንድነው ከጠቅላይ ሚኒስትሩም ከሌሎችም አባትሽ ብርጋዴር ጀነራል አሳምነው ጽጌ ጥፋተኛ እንደሆኑ የመፈንቅለ መንግስትም አስበው እንደነበረ ከሌሎች ግብረ አበሮች ጋር በማለት ተወንጅለው እንደነበርና ከዛ በኋላ ደግሞ የተለያዩ ሚዲያዎች የተለያዩ ሰዎችን እያቀረቡ የሚጣረስ ስብርሱ የሚጣረስ መረጃ ነበር ሲያሰሙን የነበረውና አንቺ ከቤተሰቦች ጋር ማለት አስላባትሽ እስቲ ነገር አባትሽ ምን አይነት ነው?
እኔ አሁን በሚወራው በሚባለው መልኩ እውነት ለመናገር አባቴ አላውቀውም። በእንደዚህ አይነት ባህሪውን በሚባለው ለእውነት ሁሌም እንደሚቆም አውቃለሁ። እንኩላችንም ልጆች ምንም ሁሌም እውነት ተከተሉ መልሰን በጣም ፈርሃ እግዚአብሔር ያለው ሰው ነው። አባታችን ለአያታችን በጣም ቤተክርስቲያን ሰው ናቸው። እዛውንም ይልቅ እናቱም እንደዚህ ቤተክርስቲያን ናቸው አያቴ። እሱም በጣም ፈሪሃ እግዚአብሔር ያለው ሰው ነው። ለትልቅም ለትንሽም የሚታዘዝ የሚያከብር ሰው ነው። እሺ ይወራው ነገር ጋር ጭራሽ እንደዛ አይነት ማንነት ያለው አባታችን።
እሺ እንግዲህ የቤተሰቦችሽ ሁኔታ አሁን ላይ ዛሬ ላይ ምን ይመስላል? እንዲሁም የቀብር ስነ ስርዓቱስ ምን ይመስል ነበር?
አሁን ስነ ስርዓቱ ያው ገብቷል። አንዳንዴ ታስቡ እንደውም ለኛ እንደ ቤተሰብ አጣ ነው ሳይክ ለኛ ስቃይ ሆነ ብንጂ ለሱ ራስም አልነበረውም። ሁሌ በጣም ስራ፣ በጣም ጭንቀት፣ በጣም ብዙ ነገር ገብቷል። በዚህ ይሄን 9 አመት ሙሉ እስር ቤት ሆኖ አሳለፈ። አሁን ላይ አንድ አመት በስነ ስርዓት ደስታችንን እንኳን አጣጥመን አጨረስን ነበር ገና ማለይ ነገር መፈጠሩ ያሳዝናል። ነው ቀብሩ በተሳካው ነው ሲሽ በነበረበት ተፈጽሟል። ከዛ በኋላ ምን ይያውቃል ቆየ ማን ከመጥሻል አጋጣሚ ሲከገባው በኋላ ደግሞ እናቴ እናጣዋታል። አሸዋ ሜዳ ካውንቲ ሆስፒታል ነበር የነበረችው። አድራ ሙጣት ላይ ደግሞ ሌላ ቦታ ወስደዋታል ይባላል።
ስለዚህ ቀብር ላይ ማልተገኘም ማለት ነው?
ነው ቀብር ላይ ማልተቀመጥ ማለት ነው። እንኳን በስነ ስርዓት አንዱ ገና ሳይወጣን በላይ
እንግዲህ ህዝቡን ግራ ያጋባውና ጥያቄ እንዲፈጠር ያደረገበት ነገር ቢኖር ኮሎኔል አብይ አህመድን አባትሽ በአንድ ወቅት በባህር ዳር ለእስራኤል ህዝብ የመጣ ወይ የተነሳ ሙሴ ነበር፣ ለኢትዮጵያ ህዝብ ደግሞ አብይ አህመድ መጥቷል ብለው ነበር። እና ዛሬ ላይ እየተፈጠረ ያለው ነገር ሁሉ የተምታታ ነውና እንደው ምናልባት ምን አድርጓቸው ቢሆን ነው እንዲህ ለአስከፊ ግድያ አሳልፈው ኮሎኔል አብይ አህመድ አባትሽን አሳልፈው ሊሰጡ የሚችሉበት ምክንያት?
እንደኛ ብዙ ነገር ጥያቄ ነው ገብቶኝ። ሬሳ አምጥተው ሲሰጡን እንዴት እንደሞተ እንዴት ይደረ ተገድሎ ግን ምንም የተሰጠን ኢንፎርሜሽን የለም። ከሬሳ ሲሰጡን ከሬሳውም ላይ ታየ እስክምን ተለጥፎ መጣል። ከዛዎች ለአሟሟቱ እንዲያየት ነገር ተፈጠረውን በሱ በኩል ምንም አይነት ኢንፎርሜሽን የሰማን ነገር የለም። ማንንም መጠየቅ አንችልም። ማንም በሱ በኩል የነበሩ ሁሉም ገብቷል። አጃቢዎችም ሹፌሮችም ምንም ስልካቸውን ሊሰራልን አልቻሉም። ቤት እንዳሉ አናውቅም። ምንም የምናውቀው ነገር የለም። ለእኛም እንደዚህ በዜና ከተነገረን ሚዲያዎች ከነገሩ ውጭ የተለየ ምንም የሰማነው ነገር የለም። ሁሉም ዝለፍትን ያለ የሚገልጽ ሌላ
እንግዲህ ቅድም ከእናትና ከአጎትሽ ሌላ አሁን ላይ ችግር ላይ ወድቋል ብለሽ ልታስቢ የምትችያቸው የቤተሰብ አባላት ምናልባት ልትነግሪኝ ከቻልሽ?
ወጥቶ ያሉ እስካሁን ቤታቸው አልተመለሱም አዲስ አበባ እነሱ ያው አጋጣሚ ፖሊስ ይፈልሽ ይዶ ነበር ዛም
ባሉበት ቦታ ማለት
ነው። እነሱ ምን ታናናሽ ናቸው ውስጥ አንደኛ እዚህ ጋር አባታችን ማጣታችን አለ በዛ ላይ ያኛው ብቻሻ ምናምን ሁሉም ስጋት አለ በቃ የትኛውን ራሱ ማስተናገድ እንዳለብን ባሁን ሰዓት ግዳሚ ስናተን ደግሞ ሌላ ቤተሰብ ምናጣኑ ምን የትኛውን ማስተናገድ እንዳለብን በቃ እየተምታታ ስሜት ነው እየመጣብኝ ያለው ነው። እዚህ ጋር አባታችን አጣን በቃ አለቀ ሞተ እንደዚህ ሆነ ተባልን ተቀበልን አሁን ደግሞ አዶም የቀረው ቤተሰብ ላይ ምን እንደሆነ አላውቅም።
ምናልባት እናንተ ምትፈታው ካላችሁ እና ታውጣላችሁ ብለው ይሆን ያሰረሉ
እኛ ምንም ብናቀው ነገር የሥራ ደሊላ ነገር ቤተሰባዊ ነገር ሌላ ነገር
እና እሺ ምናልባት ዘርዝሪልኝ እናትሽ ማን ነው ስማቸው?
ናቲ ደስታ አሰፋ ግርማይ ትባላለች።
ደስታ አሰፋ
ትላንትና ለታ ነበር እኔ ስመጣ ነው ያው ተፈጠረው ለሰማው አፍራ ሜዳ ካውሃ ቢቆጥ ታበ ነበር ወሰዳ ከዛው
ጧት ላይ ግን አሁን ኢትዮጵያ ገጠመት ጋር ተቆጥቶ ይደው ይነበረ ሌላው የአባባቶች ነው በእናንተ ላይ ያለው
የአባቴ ወንድም
ታናሽ ማነው ስሙ?
ኃይለስላሴ
ሌላ አሁን የደምነት የሚያሰጋው ሆነ ያላቸው ቁጥሮች አሉ።
አንተ በይፋ የተወሰነ ነሱ ናቸው ላይ እናቴ ምጥራ ኃይለስላሴ እንዳናናቅ ዘይቱን ይጠብቃሉ ቼክ ያደርጋሉ።
ኃይለስላሴ ኦልሞስት 3 ቀን ሆኖ ማለት ነው እንግዲህ
ክሌላ ክልል ነበር አጋጣሚ ደረሰኝ እና ኬት ላይ መጣሁ ሲል ከአዲስ አበባ ወጣሁ ነው ዘርሽ ምንድነው ሲል ከዛ በኋላ ነው አልፋ ዘርም አለ እንዴና ብዬ መጠየቅበት ጫራፍ ይጀምር እኛ አንድ ቤት ያለን ስለ አማራና ስለ እንትንና ተብሎ አንድ ቀን በሙሉ እንደዚህ ነገር አሰበው ላይ አቅም ላንሶ ቀድሚያ ሁሉም ኮላገሩን በስነሳ አራፍ ከቤተሰብ ሁሉ ሊቀድምበት አገሩ ያፈር ሰላም ካልሆነ እኮ እናንተ በተጠራ እንደዚህ መኖራችሁ በስነሳ መማራችሁ ይህ ነው መስሚ ይሰጣል። ከኛ ጋር እንደዚህ ያስተሳሰሉ መስክ ነው ለሀገር እንደዚህ ካልሆነ እኮ ሀገር እየተበጠበጠ ሀገር ሰላም ካልሆነ ሁሌ ለሀገር ነው ቅድሚያ አንድ ቀን ቤት ለዘም ሲያስተምረን ኦር ሲነግረን እናንተን ላስኩ ኦር እናንተ ዘር አማራ ናችሁ በግድ እንደቤተሰብ አውሱ ያለ ስለ አንድ ኢትዮጵያ ስለ አንድ ሀገር ነው የሚያስተምረን ያለው።
አንቺ መጀመሪያ ልጅ ነው?
አዎ
እና አራት ልጆች ናቸው ያሉት።
አንቺ ስንተኛ ክፍል እያለሽ ነው እንግዲህ መጀመሪያ አባትሽ ታስረው የነበሩት ለመጀመሪያ ጊዜ ማለት ነው?
አዎ በመለሳት ነው ስለዚህ
ላይ ለታሰው ባል አይኩ ተማይ ነበር
ከዛኛ ክፍል ያን አዲስ አበባ ነበር ሸንቺ አዲስ አበባ ነበር ታስረው ያው አንዴ ሞት ከዛ ከሞት ደግሞ ወደ እድሜ ልክ ተሻሽሎ በቃ ገብቷል። ብዙ ፈተና አለኛ እንዳባት የእስር ቤት ይሻለን ነበረ አዲስ አለ ብለን የሚሄዳችን መጠየቃችን ማለት ነው። ያሁኑ ባሰ ከእግዚአብሔር እውነቱን እንዲያወጣ ከእግዚአብሔር ብቻ ነው የሚጠብቀው በሰዓት ምክንያቱም በእኛ ምንም የደረሰ ምንም የምናውቀው ነገር ስለሌለ እንዴት ምንም በሱ በኩል የሰማነው ነገር ስለሌለ
ከዛ ግን ለጣመረ ደምንም እናቀው ነገር ስለሌለ ከዚህ አብረን ነው ተጠቃቀ። አሁን ዛሬ ወጥቶ አሁን እንደ መጅሊስ የናንተ ቤት እየተፈተሸ ነው የና ሌሎች ነገሮች እየተደረጉ ነው
ከዚህ አፊት ፈትሸዋል። እኛ
አንቺ እዛ ያለሽ
እኔ እዛ ነበርኩኝ ገና ከዚህ መንገድ ላይ ልሄድ ነበረ አጋጣሚ ማዘር ላይ በላሁና ሬሳ እየጠበቀች ነበረ አዲስ አበባ ገብቶ አያቴ ነበረቸው ፈትሾ የሚፈልጉትን እቃ ምናምን ወስደዋል። ቤት ቆመ መኪና አስቶ ምናምን ሄደዋል። ከዛ ሁለተኛው ቀን ደጋሚ መጥቶ ላይክ ይመጣ ሰው ካለች ካርድ ይጫዋል። አሁን ደግሞ አጋጣሚ ትላንትና ማዘር ያው ሊቀጥታ ከዛው ከፈታለ ነበር ታላቅ በለቀታላ ነበር አዲስ አበባ ቀጥታ ይመጣው ለቀጥ ሰባዎች ነው ነው
እንግዲህ አባትሽ ብርጋዴር ጀነራል አሳምነው ጽጌ የአራት ልጆች አባት ናቸው። ትልቅ ማላፊነት ተረክቧል። የአራት ልጆች አባት እንዲሁም ደግሞ
ከማጣት ጋር ያለውን ህመም እኛ አንዳንቺ ሆነን ልሰማን ወፈሽት የደረሰበት ሰው ነው ያቀው ብዙዎች በኢትዮጵያ ውስጥ ባሉበት ጊዜ የተለያዩ ሰዎች ተገደሉ ምን ሲባል እኛ እንደ ሩቅ ስለሆነ ህመማው ይሰማል። ለቤተሰብ ግን ያማል። ለልጆች ለእናት ለወለደች ያማል። ምን ተሰማቸው? ምናልባት ልጆቹ ምን ያውቃሉ ያንቺ ማለት
ማለት በቃ በጣም ነው ያዘነው። ሁሌ ለሀገሬ አንድነት ላይ ሁሌ ለሀገሬ ብሎ ቅድሚያ የሚሰጠው እየነገፈነ ከኛ ከቤተሰቦቹ ከልጆቹ በላይ ለሀገሩ ቅድሚያ የሚሰጠው መጨረሻው በእንደዚህ መልኩ መሆኑ ትንሽ ከባድ በጣም አዝነናል። እንዳባት ስናጣው ደግሞ ስሜት አለው። በጣም ደግሞ የሰራለት ነገር በቃ ሁሌ ለሀገሬ ትግል 9 አመት ሙሉ እስር ቤት ማሳልፏል። ብዙ ነገር አልፏል። ዛም እየተመላለስን ብዙ ነገር አይተናል። አሁን ገና ከተፈጠረ እንዳመጣ
ስለዚህ አባትሽ የመጨረሻውን ልጃቸውን ያዩት ለመጨረሻ ጊዜ 3 አመት እያለ ነው ማለት ነው።
አዎ በማረሚያ ቤት ስንመላለስ እንገናኘው ከዚህ በኋላ እንደዚህ በቃ በረቀት ተጠቀቀ ያው ማረሚያ ቤት ታቋላ ብዙ ነገር
በሰዓቱ አዲስ አበባ ነው ወይስ ሌላ ክፍለ ሀገር ነው የታሰሩት? እንግዲህ እናንተ ስለ አባትሽ የተለያዩ ቪዲዮዎች ማለትም አገዛዙን ደግፎ የቆሙ ቪዲዮዎች ስለ አባትሽ የተለያዩ ነገሮች ሲናገሩ ይስማል። እንግዲህ ምን ተሰማችሁ? ምንስ እንዲደረግ ትፈልጋላችሁ? ዛሬ ላይ የኢትዮጵያ ህዝብ ምን እንዲያውቅ ትፈልጋላችሁ?
የኔ አባት በመግደላም ይናቃል። በመሸሽም በማምለጥም የሆነ ነገር ለእውነት ብቻ እንደሚታገል አውቃለሁ። ለእውነት ብቻ ከዚህ በፊትም ታስሮ 9 አመት ሙሉ መስዋዕት ከፍሏል። ለኢትዮጵያ ሲል አይደለ ለአንድነት ሲል ነው የዛን የሚገባው። አሁንም በመግደላም እሱም ማያደርገው ብቻ እውነቱ እስኪወጣ ይጠብቃል። ኢትዮጵያ ተረጋግቶ እውነቱ እስኪወጣ ሊጠብቅና እንዲከርት ነው የሚጠቀው። ከዛ ውጭ ደግሞ አሁን የተረፈውን ቤተሰብ ማለት ያሰጋኛል። አሁን እናት ጉዳይም ያሰጋኛል። የወንድሞች ምናቁት ማሰገኝ የሁሉም ጉዳይ ያሰጋኛል። የትኛውን ማስተናገድ እንዳለብኝ በዚህ ሰዓት አሁን የትኛውን ሀዘን ይቃልን የትኛው ደግሞ ሌላ ነገር ምንድነው ኔክስት የሚመጣው ብዬ ማሰብ የትኛው ማሰብ እንዳለብኝ አላውቅም። ለሁሉም ደግሞ ቤተሰቦቻቸው ጋር ነው መስማማት ነው። ሁላችንም ነው ተባለ። ሁላችንም የተማሩ ሰዎችን ጀግኖቻችን አከላል ለአንድ ነገር ብቻ ሰዎችን አከናል ባንድነት ሰውነቱ እስከሚጣጥ
እሺ ማለት ነው። እናትሽ እንዳልሽኝ ወይዘሮ ደስታ ተፈራ እንዲሁም ደግሞ አጎትሽ አለስላሴ ጽጌ የት እንደገባ አይታወቅም ብቻና የኢትዮጵያ ህዝብ ምን እንዲያደርግላችሁ ፈልጋላችሁ? ማለትም ከጎናችሁ ቆሞ ያያችሁ እንዲጠይቅ ወጪ ያለው ህብረተሰብ
ጎናችሁ አትሊስት የተቀመጡት ቤተሰብ አትሊስት በሰላም አንተ የተወለድክበት ሀገር ላይ እንደዛ መሆን ይከብዳል አይደል? አትሊስት በሰላም እውነቱ እስከሚወጣ አትሊስት ለኢትዮጵያ ህዝብ እውነቱን እስኪወጣ ድረስ ተረጋግቶ ቢጠብቅ እና ማን ላይ ባይፈርድ ደስ ይለኛል። አንዳንድ የሚሰማው ነገር ይገኝ እያለ ደስ ስለማይል ሁላቸውም አሁን ያጣናቸው ሰዎች ለአንድ ዓለም የሚሰሩ ሰዎች የነበሩ ሰዎች ናቸው። እነሱ በማጣችን ሁላችንም ተጎድተናል። እንደ ሀገር ብዙ ነገር አስተናል። ተረጋግተን ሁላችንም መጠበቅ ነው እንግዲህ። ሁላችንም ከዚያ ሆነታል ብዬ ነው ማምነው። ምክንያቱም በሱ በኩል እስካሁን እየተሰማን ያለው ሚዲያ ሁሉ በአንድ ሳይድ ብቻ ስለሆነ በሱ በኩል ምንም የተማነው ነገር ስለሌለ ሁላችንም ያጥቶም ያየን ሰው ካለ ጭን ተጠቃለ።
እንግዲህ ማለት ይሄንን ቃለ መጠይቅ በማድረግበት ሰዓት ካንቺ ጋር ከኢትዮጵያ ከተሳ ከገባሽ በኋላ ከትግስት ሰዓታት በኋላ ነው እንግዲህ ያገኘሽና እንደሚደክምሽ ምንም ጥርጥር የለውም። ግን ፍቃደኛ ሆነሽ የሆነ ያሉትን ነገሮች ለመንገር ስለወደድሽ እናመሰግንሻለን።
ግን ህብረተሰባችን አውቆ ዛሬ ላይ ለውጥ የተባለው ነገር ለውጥ እንዳልሆነና ለተወሰኑ ግለሰቦችና የህብረተሰብ ክፍሎች ብቻ መብት እንደተሰጠና ሌላው ይያ እንዲታፈን የተፈለገበት ነገር ነው የሚታየውና ምንም እንትን ነገር
ነው። ለካ መጨረሻም ላይ በሱ በኩል ያለ መረጃ ቢሰጠን ብናቅ በአንድ በኩል ያለ መረጃ ነው እየተማን ያለ ነው። አሁን በሌሎች በኩል ያለው ያው በመንግስት ሚዲያ በኩል ያለው መረጃ ብቻ እየተማን ያለ ነው። እንደዚህ ተፈጠረ በሱ በኩል ያለው አንድ ምንም የተማነው ነገር የለም። ምንም የምናቀው መረጃ የለም። ሁሉ ነገር ታስተናል። እኛም እንደ ቤተሰብ አብረው የነበሩት ሹፌሮች አብረው የነበሩት ጋዜጠኞች መጠየቅ አልቻልንም። ስልካቸው አይሰራም። እዚህ እንዳሉ ማናቀም ለማፈለግ ሞክረን ነበር በስልክ ከነሱ ከመጨረሻ
ነው ማለት ሪባባች ጉዳይ የነበረውን ነገር ሁሉ ተነገርሽን እና መሰግን ነበር። ይሄንን ነገር ለመላው ኢትዮጵያ እናደርጋለን። አይቶም ደግሞ የኢትዮጵያ ህዝብ ያንቺን አባት ሰማዕትነት አንስቶ ለኢትዮጵያ መልካም ነገር የሚያመጣበት ህልሙ እንደኛ ሐሳብ ህልሙ ታላቅ ተንተከማ ይሁንና አንቺም ተነገርሽን ዘረኝነትን ማስብ ሰው የቤተክርስቲያን ቀንጠው ነውና ሁሉም ህብረተሰብ የዚህን ጀግና አባት አርያ ይዞ በትግል እንዲነሳ የበኩላችንን ጥረት እናደርጋለን። ፍትህም እንዲያገኝ ከምንም በላይ ፍትህ እንዲያገኝ ምክንያቱም የውጭ
ፍትህ እውነቱን
እንዲናገሩ ምክንያቱም እውነት አልተናገሩ ስለዚህ ሀፓ አታቂ ይሆናል እንጂ አሁን ለምሳሌ የሀፓ አባላት መዳረሻቸው አይቀርም። ታስሯል 29 የኔን እድሜ ያክል ታስሯል። እኔ አልጭካኔ እንደሚሰራ ማለት እግዚአብሔር ከአንቺ ጋር ይሁን። ጥናቱን ይስጣችሁ ማለት ይህ ምን
እኔ እስካሁን ቢገሙ እውነት ሁሉ የምትለኝ አይደለም ማለት ማመን ራሱ እየከበደ ለትናንት ተፈታተ እስካሁን ውጤም በግድ ነው እያሳመሰል እውነት ሁሉ የምትለኝ አይደለም። ማሩን ሜቢ ከተፈታ ሄጃ አላገኘሁትም።
ስለዚህ አባትሽ ከተፈቱ በኋላ በአካል አልተገናኛችሁም ማለት ነው አይደል?
ባላገኘሁት በጣም ቢዚ ነበር ስራ በስልክ ነበር የምንገናኘውና ወይ መጣለው ወይ መጣ እንገናኛለን እየተባባለ እስካሁን እውነት አይመስለኝም። ምን ይራስ ማለት ባንክ ቆን ያምናለው ባንክ ቆን እውነት አይመስለኝም። ከዛባስ
ይካል እግዚአብሔር ያበርታሽ ማለት ይሄ
እንግዲህ በዚህ ወቅታዊ ሁኔታ ህይወታቸውን ላጡ ኢትዮጵያውያንና ለቤተሰቦቻቸው ፍኖተ ዲሞክራሲ ፍኖተ ርዕይ ሚዲያ መጽናናትን እንመኛለን። ሰላም ስለኝ እንደምናዲ ዘማዶዳዋዶቴናፈፋት የኔ ፈታበዳ ጃጋትስታ አይ ታምንዴን ባደን በደታ ያደቡ በታገሩ በጡ የባደኛ የጎረቤቱ የናት ያባት የዘመድክ አይረታም ናፈቅ ስታ ከመቃብር እስከ መቃብር ልጆች ይታወቱ ውሃ የተራጩ በረመለመማት ከቶች ይፈንሃጅ በደዋ በውጫካ
ፋቱ
ድብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ የአድማጮች መተንፈሻ መድረክ አዘጋጆችና አቅራቢዎች እንዲሁም የፕሮግራሙ ተከታታዮች የከበረ ሰላምታዬ ይድረሳችሁ። በአሁኑ ጊዜ አብይና ጓደኞች የመጡት አማራውንና ኢትዮጵያን ለማጥፋት መሆኑ ግልጽ ያልሆነለት ሰው አለ ብዬ አላምንም። ይህ ሀቅ እንዳለ ሆኖ ግን በህዝብ ጎራ በኩል ድክመታችንን ማወቅና ማረም ይጠበቅብናል እላለሁ። ያለው የፖለቲካ ሁኔታ ሳይቀየር በድርጅትና ዝግጅት መስክ መዝረክረክን ማሳየታችን ለጉዳት አጋልጦናል። ጀነራል አሳምነው ሚሊሻ እያሰለጠኑ ነው ወሬ ሲናፈስ ከርሟል። ፋኖ ፋኖ እየተባለም ክላሽን አንግቦ ላይታች ማለቱም ራስን አጋልጦ አስቆጥሯል። በህቡ መስራት ያለባቸው ግዳጆች በአደባባይ ስለተሰጡ ለህዝብ ጠላቶች አመቻ። በተጨማሪ አገር ወዳድ ኃይሎች ሊተባበሩ አሁንም አልቻሉም። ይባስ ብሎ የህዝብ አለኝታና የትግሉም አካል የሆኑና ሊሆኑም የሚገባቸው ኃይሎች ላይ ዘመቻው በወያኔ ኢህአዴግ አቀነባባሪነት እየተካሄደ ነው። የወያኔ ተላላኪዎች በአሁኑ ጊዜ በአፋ ላይ መዝመታቸው አንድ ምልክት ነው። ለተጠቃው የአማራ ህዝብ ቆመናል የሚሉ ቡድኖችና ድርጅቶች ከአፋዊ ቁጭት ውጭ ምንም ሲሰሩ እስካሁን አላየንም። ትብብር አይታይም። የነገው ሁኔታ እና አብይ ጸረ አማራ ዘመቻቸውን የሚቀጥሉበት መሆኑ ግልጽ ሆኖ ሳለ የሚታየው ዝግጅትና ህብረት አልባ ሁኔታ ህዝብን ለከፍ አደጋ የሚያጋልጠው ነው። የከተማ ፋኖ ብሎ ሰበር ሰካው ለከተማም ለገጠርም ሀቀኛ የፋኖ እንቅስቃሴና እርምጃ መተካት ያለበት ሲሆን በገዢዎች የጦር ኃይል አባል የሆኑ አገር ወዳዶችም በተራ ተራ ከመለቀምና ከመገደል የትክሉ አካል ሆነው ዘረኞቹን ማስጨነቅ ያስፈልጋል። ከወሬው ቀነስ ከመራራው ትግል ጨመር ጎበዝ ተባካችሁ ነቃ ብለን ራሳችንን በማስከበር ዘረኞቹን እናሳፈር ሲሉ ታፈረ ከበደ ከካምፓላ ኡጋንዳ ደብዳቤያቸውን አጠናቀዋል። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የኢህአፓ የሳተላይት ሬዲዮ ስርጭት የዘወትር ዓርብ የደብዳቤዎች አምድ መርሃ ግብር። ባለፈው ሰሞን በተከሰቱ ግድያዎች ሐዘኑ የሀገርና የኢትዮጵያ እንደሆነ ጥሩምባ የመንፋት ልምድ ባላቸው ወናፎች ሲቦተለቅ ከረመ። ጄኔራሎቹም ሆኑ የአማራ ገዢዎች የሀገርና የህዝብ ደመኞች ናቸው። ለ8 ዓመታት የኢትዮጵያን ህዝብ ደም ያፈሰሱና ደም እንባ ያስለቀሱ መሆናቸውን የወጋን ዘረኛ አገዛዝ ሊያዘናጋን የሞከረው ሙከራ ከሽፎበታል። አንዳንድ ጥራት ነጠቆች የአማራ ሹማምንትን ግድያ የሞተው ወንድምሽ የገደለው ባልሽ ከሚለው ጋር ሊያመሳሰሉት ሲጥሩ ይታያል። ግድያው የተከሰተው በሁለት ተጻራሪ አቋሞች ምክንያት መሆኑን ለመረዳት የሚያስፈልገው ንጹህና አርቆ አስተዋይ አእምሮ ብቻ ነው። የአማራ ህዝብ እንደ ማንኛውም አገር ወዳድ ህዝብ በአገሩ አንድነት የማይደራደርና የአገሩን ዳር ድንበር ባልበሰለ እንደ ነገሩ በተለነፋ የማሽላ ገንፎ አሳልፎ የሚሸጥ የሚለውጥ አይደለም። ከምዕራብ ወለጋና ከቤኒሻንጉል ጉሙዝ የተፈናቀሉ በባህር ዳር ቅዱስ ጊዮርጊስ ቤተክርስቲያን ተጠልለው ከአካባቢው ህዝብ እህል ውሃ እየተረዱ ባለበት እነሹም ገዱና ቡድኑ ቤተክርስቲያኑን በታጣቂ አስከብበው እንዲወጡ እንዳስጨነቋቸው የወጋ ቢረሳ የተወጋውና ተቆርቋሪ ወገኑ የኢትዮጵያ ህዝብ አይረሳውም። የወልቃይት፣ የዳንሻ፣ የሁመራ፣ የራያ ወዘተ ህዝብ በተለይ ደግሞ ወጣቱ በትግራይ አፋኞች እየተወሰደና በርካቶች ይገደሉ በህይወት ይኖሩ እንደማይታወቅ ዘመድ አዝማዶቻቸው እንባቸውን እያፈሰሱ በባህር ዳር ለተከፈቱት ሹመኛ ገዢዎች አቤት ብለው የጩኸት ሰማይ ሰማያት ወጣ እንጂ ገዢዎቹ ከምንም አልቆጠሯቸው። ግና የአማራ ገዢዎች ነን ብለው ተኮፍሰው እንደ አንዳች ደመጣጭ አውሬ ህዝቡን እያንገላቱ ሲወርድ ሲዋረድ ይዞት የቆየውን መሬቱን በጨበጥ ሹመት አሳልፈው ሰጥተዋል። እዚህ ያፋ ከዛሬ 40 አመት ከመናመን አንስቶ አገር የመገነጣጠል ፖለቲካ የሀገር እድገትንና የህዝብ ሰላምን የሚጎዳ መርዝ መሆኑን ደግሞ ደጋግሞ እስከዚህኛው ዘመን ድረስ ሲያስረዳ ሲከሰከስና ሲታገል ይባጃው የሀገር አንድነትና የኢትዮጵያ አጠቃላይ መብቶች እስከሚረጋገጡና እስከሚከበሩ ያችን ጻነት በሩጃምበር ፈክታስ ከመጥቷ የኢትዮጵያ ህዝብ ያካሄደ ያለው ዘረኛ ጸረገን ጠይተገን ይቀጥላል። የማተማታ ውሎ አድሮ ድላችን ከአድማስ ማዶ ፈክታና ደምቃ መታየቷ አይቀሬ ነው። የኢትዮጵያ ህዝብ ያቸንፋል። የአገሩ የኢትዮጵያ አንድነትን ለማስከበር የሚታገለው ኃይል ድል ያደርጋል። ለማሸነፍ ሳይሆን ለማቸነፍ ነው የምንታገለው። እንዲያው ከንሳውት ላይከር ይህን በቃላት ተጋደሉ የሚለውን ጉዳይ ለወዳጅም ለጠላትም እኔንና ጓደኞችን ነገሩ በተነሳ ቁጥር መስቀላችን ይሃፓን፣ ማህተማችን ይሃፓን፣ እናታችን ትምህርት ቤታችን ይሃፓን ለመቅበር በሸረሪት ድር የበከቱ በጥፋትና በተንኮል በታጀኑ ጭንቅላቶች ከአርባ ዓመታት በላይ ትልቁ ተራራ ራስ ዳሸንን የሚያህል እየተከመረበት በቃ አለቀለት ቀበር ነው ሲሉ ክምሩን በእሳት እያጋየፍን ተጉ ሲል ያፓ መድረገረኛ አንገቱን ሲቀልስ እያየን ነው። የኢትዮጵያ ህዝብ ያቸንፋል። ስለዚህ ጉዳይ በሰፊው ጉዳዩን ከጅምሩ የሚያውቁት የኢህአፓ አመራሮች አጥጋቢ ምላሽ የሰጡበት መሆኑን አስታውሳለሁ። ግና እኔስ ለምን ዝም ልበላልኩና ያለኝን ለአድማጭ ላካፍል ተነሳው። ይህ ጉዳይ ከተነሳውበት ነጥብ ጋር ተያያዥነት አለውና ነው። ኢህአፓ በስልሳዎቹ ይወጡ በነበሩ የዴሞክራሲያ እትሞቹ ሸን ይጠቀም ነበር። ቆየት ብሎ ደግሞ ሸን እና ቸን እያፈራረቀ ይጠቀም እንደነበር ከኢህአፓ ድረገጽ የዴሞክራሲያ እትሞችን ማንበብ ለግንዛቤ ይረዳል የሚል እምነቴንና ምክሬን መወርወር ወዳለሁ። እናቸንፋለን የሚሰጠን ትርጉም ጠበቅ ያለ ነው። ልበ ሙሉነትን የሚያመላክት ነው። በጀርመንኛ በማጥበቅና በማላላት ቃላት የተለያየ ትርጉም እንደሚሰጡ ይታወቃል። አማርኛም ባይበዛም የተወሰኑ ቃላት ሲጠብቁና ሲላሉ ትርጉማቸውም እንደሚለወጥ የታወቀ ነው። ይቅርታ ይደረግልኝ፣ የእንግሊዝኛ አንድ ቀላል ምሳሌ ልጥቀስ። ዊ ሻል ዊን እና ዊ ዊል ዊን በትርጉም አንድ አይደሉም። የመጀመሪያው ዊ ሻል ዊን የሚለው ቁርጠኝነትን አያሳይም ወይም በውስጡ ጥርጣሬን ያዘለ ነው። እናሸንፋለን ማለት ነው። ግና ዊ ዊል ዊን የሚለው ድል አይቀሬ ነው። መውጣት መውረዱ፣ መሞት መነሳቱ፣ መገረፍ መረሸኑ፣ በአጠቃላይ ቆሻሾች ቆሻሻቸውን ቢከምሩም ሾክላ ጣሪው እንዲሉ የከመሩት ቆሻሻ በራሳቸው ላይ ተከምሮ በቆሻሻቸው መቀበራቸው አይቀሬ ነው። ይህ እናቸንፋለን ማለት ነው። የኢትዮጵያ ህዝብን በአቸናፊነት የሀገሩን አንድነት ማስከበሩና ዘረኛ ቆሻሻዎችን የመጠራረጉ ምዕራፍ ህዝባዊ ትግሉን ተያይዞታል። ወያኔ ያሳደጋቸው ቡችሎች ባረጁ ባፈጁ ውሾች በነ ስብሃትና አባይ ፀሐይ ላለመታዘዝ የውሻ ጩኸት እያሰሙ ነው። አሮጌ ውሻዎች እስኪሞቱ ድረስ የበላይነታቸውን በብልጣብልጦች መነጠቃቸውን ለማስመለስ ድልድይ ያፈርሳሉ፣ ለመደበቂያቸው ጉድጓድ ይምሳሉ። ግና በራሳቸው ውሾች ራሳቸው ባሳደጓቸው ቡችሎች ተነስተው ተወጫጭቀው የመሞታቸው ጊዜ ደረሰ። ሳርን አስገድለው ቆርጦ ቀጥል ሙልጭ ያለ ውሸት በየዜና አውታር እንዲራገብ ማድረጋቸው የተጋረደባቸውን ስጋት የአንድነት ኃይልን መጠናከር ለማሽመድመድ የተወጠነ እንደነበር የሚሰወር አይሆንም። የአማራ ሹመኛ ገዢዎችን በኦሬፓ አማካኝነት አጠቃላይ ህዝቡን ትጥቅ በማስፈታት ዘመቻ እንዲሰማሩ ወያኔ ጠበቅ ያለ ቀጭን ትዕዛዝ ማስተላለፉን ያለመጠርጠር ደካማነት ይመስለኛል። ወያኔ ህወሓትና ኦዴፓ የአማራን ህዝብ አንድነት ለማናጋት እንዲያመቻቸው አሳምነው ጽጌን ከስራ ለማስወገድና ከዛም እንዲገደል ለክልሉ ሆዳም አማራ ሹማምንት መመሪያ መተላለፉን ከተለያዩ አስተማማኝ ምንጮች መገንዘብ ችያለሁ። ግና አሳምነው ነበር ሆነና የሰው ልጅ ሞት ክቡር ሞት ሞተ። ግና የአማራ ህዝብ አይሞትም። ግና የአማራ ህዝብ አይከፋፈልም። ግና ኢትዮጵያ አትከፋፈልም። ግና ሀገራችን አትገነጣጠልም። የኢትዮጵያ ህዝብ ያቸንፋል። ግና የአንድነት ኃይል ያቸንፋል። ግና የኢትዮጵያ ህዝብ ድል ይነሳል። እንተባበርና በአንድነት እንታገልና የወረቀት ላይ ነገሮችን፣ ዘበኞችን፣ ትምክህተኞችን፣ ጠባቦችን፣ የግንጠላ ፊት አውራሪዎችን እንደ አያት ቅድመ አያቶቻችን የአርበኝነት ተጋድሎ ድል እንንሳቸውና ባለ ሀገር የሀገር ባለቤቶች እንሆን እላለሁ። እንደ ጥንቱ የኢትዮጵያ ህዝብ ያቸንፋል። በዚህም ደብዳቤያቸውን ያጠናቀቁት ደቂቀ ደመራው ከዋሸራ ጎጃም ናቸው። ተከታዩን ደብዳቤ ላኩልን ሰንዱ ታ ከሳሊተ ምህረት አዲስ አበባ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ ኢንተርኔት ሬዲዮ ዝግጅት ክፍል የደብዳቤ ሀሳብ ከፍኖተ አድማጮች ጋር ሰሞኑን ከተከሰቱት የመጠፋፋት ሁኔታዎችን በተመለከተ የግል አስተያየቴን ለማጋራትና የመወያያ ርዕስ መክፈት እንዲያስችል ከሚል ሀሳብ በመነሳት መሆኑ ይታወቅልኝ። በቅድሚያ እንዲህ የመሰለው እርስ በርስ የመጠፋፋት ሁኔታ ወደፊትም ሊቀጥል ይችላል የሚል ጠንከር ያለ እምነት አለኝ። ለዚህ ማቅረብ የምችለው ምክንያት ኢህአዴግ የተባለው የወያኔ ጭምብል ለ28 ዓመታት የመግዛት አቅሙ እየተፈረከረከ መሄዱን፣ ፌዴራል የሚባለው ስርዓት ከመቼውም ጊዜ በባሰ የይስሙላ የሆነበት ዘመን ቢኖር ይህ የአሁኑ ወቅት መሆኑ የሚያነጋግር አይደለም። ምሳሌዎች፣ አንድ ውርጋ ጌታቸው አሰፋ የሚባል ነፍሰ ገዳይን ከትግራይ መያዝ ባለመቻሉ አንዴ ለኢንተርፖል አንዴ በጋዜጣ ጥሪ ማቅረብ የሚለው ዝባዝንኬ፣ ኦነግ ባንክ እየዘረፈ ኦነግ የመከላከያ ዩኒፎርም በለበሱ ተዋጊዎቹ ከወያኔና ከኦዴፓ ጋር በጣምራ በሰሜን ሸዋ ቤተ ክርስቲያን እያቃጠለና ንጹሐንን እየጨፈጨፈ፣ በጋምቤላ በገለብ ወዘተ ከደቡብ ሱዳን በሚንደረደሩ ወሮበላ ታጣቂዎች ተደጋጋሚ ጥቃትና ዝርፊያ በአካባቢው ሕዝብ ላይ ሲፈጸም፣ ቄሮ በሚል ስያሜ የሚጠራ በትግል ስም ዝርፊያ፣ ማፈናቀል፣ ውንብድና እየፈጸመ በዘር ፖለቲካ ሳቢያ ሕዝብ እየተፈናቀለ ቁጥሩ ከ3 ሚሊዮን በላይ ደርሶና አገራችን ከዓለም አንደኛ በሆነችበት ሁኔታ ከብቶች፣ ቡና፣ የቅባት እህሎች እና ሌሎችም በህገወጥ መንገድ በገፍ ከሀገር እየወጡ የጦር መሳሪያ ዝውውር እየተስፋፋና በጦር መሳሪያ ዝውውር ተያዙ የተባሉ ፍርድ ቤት ሳይቀርቡ መለቀቃቸው፣ የአደንዛዥ እጾች ገበያ እንዲደራ መደረጉ፣ ሴተኛ አዳሪነት እንደ አሸን እንዲፈላ መደረጉ፣ ከሁሉም በላይ የመንግስት ከፍተኛ እርከኖችና የስራ እድሎች አሁንም ስልጣኑን ለያዘው በኦህዴድ አባላት እየተሞሉ መሆናቸው፣ በኮሎኔሉ እየተመራ ያለው ዘረኛ አገዛዝን ምንነት የሚያሳይ ነው እላለሁ። እነዚህ ጉዳዮች ተደጋግሞ በፍኖተ በስፋት የተወሱ ሲሆኑ እኔ ያነሳኋቸው ለግንዛቤ ነው። ሰሞኑን የዘረኛው አገዛዝ ሹማምንት የተገዳደሩበት ምክንያት የተሰነጣጠቀ መስታወት በመሆናቸው ነው። በተለይ በአማራ ክልል የሆነው አንድ ቀድሞ የእጅ አዙር አገዛዝን በማይቀበሉና እንደ ቀድሞ በመቻቻል ስም በአጋሰስነት እንቀጥል በሚሉ መሃል የነበረው ፍጭት የጫረው እሳት መሆኑን መረዳት ተገቢ ነው ላለው። የአማራ ህዝብ በግፍ ሲፈናቀል፣ ሲጨፈጨፍ በንግግር እንፈታለን ከማለት ባለፈ የክልሉ ሹመኛ ባለስልጣናት ድርጊቱን እየፈጸሙ የሚገኙትን ጽንፈኛ ቡድኖች ሲኮንኑና ለፍርድ እንዲቀርቡ ጋት ታህል አለመንቀሳቀሳቸው የአማራ ክልል እየተገዛ ያለው ዛሬም እንደ ትላንቱ በእጅ አዙር በኦዴፓና በህወሓት እንደሆነ በርካቶች የሚያንጸባርቁትን እጋራለሁ። የተፈጸመው ድርጊት መጋዣነታቸውን እምቢ ባሉና መጋዣዎችን እሺ ባሉ መሃል መሆኑን ማስተዋልን ይጠይቃል። የህዝቡ ሮሮ በማንነታችን መፈናቀል፣ መጨፍጨፍ፣ በመቻቻል ስም በእርቅ ስም እየወረደብን ያለው ግፍ ይቁም፣ ህልውናችንን ለማስከበር አስታጥቁን፣ አሰልጥኑን የሚል ነው። ለዚህ የህዝብ ብሶት መቻቻል፣ እርቅ ጥልቀት እግስት የሚሉ ሃይማኖታዊ የሽንገላ ቃላት ማድመጥ ቀርቶ መስማቱም አንገሽግሾታል። በየመድረኩ የሚቀርቡለት የቃላት ሽንገላዎችንም በቃ እያለ ማስጠንቀቂያ እየሰጠ እንደነበር የሚታወስ ነው። የህወሀት ልዩ ኃይል የሚባል በሽምቅ የሚገድልና የሚያፍን ወታደራዊ ቡድን በወልቃይት፣ በራያ፣ በዳንሻ ወዘተ ህዝብን በየጊዜው እያሸበረ በሚገኝበት የክልሉ ሹማምንት ዝምታ ከበግም የባሰ ሆነና ህዝቡን ለተኩላዎች አሳልፈው በመስጠት እያስፈሉት መሆኑ የታወቀ ነው። ከዚህ በመነሳት አንደኛ መገዳደሩ መፈንቅለ መንግስት ወይም መፈንቅለ መስተዳደር የሚባሉት ሁሉ ማደናገሪያዎች ናቸው። በጀነራል አሳምነው ጽጌና ቡድኑ የህወሓትና ኦዴፓን ተጽዕኖ ለማስወገድ የተካሄደ መሆኑ ሊታወቅ ይገባዋል። ከዚህ በመነሳት የተገደሉት ጀግና ተብለው እንዲጠሩ የተደረገው ግርግር የመለስ ዜናዊ ሞት ያስታውሰኛል። መለስ አረመኔ ነፍሰ በላ እንጂ ጀግና ሊባል እንደማይገባው ሁሉ እነዚህም ጀግና የሚለው ክቡር ቃል ሊሰጣቸው አይገባም እላለሁ። በተመሳሳይ የጀነራሎቹ አሟሟት ከአማራው ክስተት ጋር የሚያገናኘው እንደሌለ አብዛኛው እየተረዳው መምጣቱ እየታየ ነው። የጀነራሎቹ ግድያ በከፍተኛ ሚስጥር በህወሓትና በኦዴፓ የተቀነባበረ ሊሆን እንደሚችል መገመት ተገቢ ነው። ገና ምንም ማጣራት ሳይደረግ በቅድሚያ በሁለቱ ቦታዎች የተፈጸሙት ግድያዎች የአንድ ሰው በጀነራል አሳምነው እንደተቀነባበሩ መነገሩ ሚስጥሩን ለማዳፈን እንደሆነ አያጠራጥርም። ሁለቱ የህወሓት ጀነራሎች አንድም እርስ በርስ ተገዳድለው አንድም ቅጥረኛ ገዳዎችን በማሰማራት የተፈጸመ ለመሆኑ አያጠራጥርም። ጀነራሎቹ የህወሓት ነፍሰ ገዳዮች ነበሩና ጀግና ሊባሉ አይገባም። የአሶሳን፣ የአረካ፣ የበደኖን፣ የአርባ ጉጉን፣ የአዲስ አበባን፣ የአኝዋክ ህዝብ ወዘተ የጨፈጨፉ ናቸው። ጀግና ተብለው ሊጠሩ አይገባም። ለጠላት ማልባትም ኃጢአት ነው። ምድረ አርቲስት በሉን ባዮች ለአረመኔው መለስ ድምፅ አሰምተው ሲያነቡ ማፈሪያዎች ብለናቸዋል። ጉዳዩ መሠረታዊ ነው። ትግል፣ ህዝባዊ ትግል፣ ለሀገር ሉዓላዊነትና አንድነት የሚደረግ ትግል ገና ከመነሻው ጠላትን መለየት፣ ወዳጅን ማቀፍ ይጠይቃል። ለገዳዮች ማልቀስ በሀገር ላይ ከሚፈጸሙ ኃጢአቶች የከፋው ነው። ለምን ለጌዲዮ ህዝብ፣ ለምን ለራያ ህዝብ፣ ለምን ለወልቃይት ህዝብ፣ ለምን ለአጣዬ ህዝብ ወዘተ ደረት እየተደቃ አልተለቀሰም ብዬ መጠየቅ እወዳለሁ። ያስተዛዝባልና ለአረመኔ እንኳ ማፍሰስ በፈጣሪም ያስጠይቃልና እናስብበት። የህዝብ መብቶችን ለማስከበር፣ የአገር አንድነትን ለማስከበር፣ የወጣቶች ስራ የማግኘት መብቶችን ለማስከበር መደረግ የሚገባው በቅድሚያ ጠላትን መፈረጅ ነው። ከጠላት ጋር ተደባልቀው ሊወቁ የሚገባቸው ወላባዮች ናቸውና እነዚህንም ነጥሎ መምታት የድል ጎዳናን ያጠራል የሚል አስተያየት አለኝ። ደብዳቤን የማጠቃልለው ህወሓት ኦዴፓ እየደገሱ ያሉት በኢትዮጵያ አንድነት የማያወላውል ጽኑ እምነት ያለውን የአማራውን ህዝብ ከሌላው የኢትዮጵያ ህዝብ ነጥሎ መምታት፣ የአማራውን ህዝብ መከፋፈልና እርስ በርሱ እንዲጋጭ ማድረግ የሚል በመሆኑ ይህን ሴራ ለመበጣጠስና ዶግ አመድ ለማድረግ የኢትዮጵያ አንድነትን ለማስከበር መደራጀት በይደር የማናቆየው ግዳጃችን ሊሆን ይገባዋል እላለሁ። ስንደራጅ ደግሞ በምስጢር እና በጥንቃቄ መሆን ይገባዋል። አንድነት ኃይል ነውና በአንድነት ታግለን ዘረኛውን አገዛዝ እናስወግድ ሲሉ ደብዳቤያቸውን ያደረሱን ስንዱታ ከፈሪተ ምህረት አዲስ አበባ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የሬዲዮ ፕሮግራም አዘጋጆች እና የፕሮግራም አድማጮች ለሁላችሁም ሰላም ይሁንላችሁ ላለሁ። ዘረኞችና ጠባዎች ኢትዮጵያዊ አንድነታችንን፣ አብሮነታችንንና ሰላማችንን ያኖረ ስነ ልቦናችንን፣ ታሪካችንን፣ ባህላችንን ዘመቻቸውን ከከፈቱብን ከአራት አስርት ዓመታት በላይ አስቆጠረ። ሃይማኖታዊ፣ ሞራላዊ፣ ሰዋዊ ባህሪዎቻችን ሁሉ ደብዛቸው ሊጠፋ ያልተማሰልንና ያልተቆፈረልን ጉድጓድ የለም። ዛሬ ኢትዮጵያ ሀገራችንና ዜጎቿ በከፍተኛ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ቀውሶች እየዋዠቋት ይገኛሉ። አገራችን በደረሰችባቸው ዘርፈ ብዙ ችግሮች መንስኤዎቹ የጨቋኝ አገዛዞች የፈጠሯቸው መሆኑን በውል መረዳት ወደ መፍትሄዎቹ ለማቅረብ ያስችለናል። ከአርባ ዓመታት በላይ በባዕድና አገር በቀል ጠራቶቻችን ሲሴር የባጀና የተቀነባበረ ሴራ ውጤት ነው። ሻዕቢያ፣ ወያኔ፣ ኦነግ፣ ኦህዴድ፣ ብአዴን ወዘተ ሁሉ ለዛሬ ኢትዮጵያ አሳዛኝና አሳፋሪ ገጽታዎች እያፈቸው ድርሻ አላቸው። ሻዕቢያ ኤርትራ የኢትዮጵያ ቀኝ የተገዢ አገር ስለሆነች ብቸኛ መፍትሄዋ ከኢትዮጵያ መገንጠል ብቻ ነው ማለቱ ብቻ ሳይሆን የጠባቦችና ጸረ ኢትዮጵያ ቡድኖች መፈልፈያና ማሰልጠኛ ጉሮን ሆኖ አገልግሏል። ወያኔም ከሻዕቢያ ጉያ መፈጠሩና የሻዕቢያ ጥቅም አስጠባቂ እንዲሆን ተቀርጾ የተፈጠረ ጸረ ኢትዮጵያ የሆነ ወጠኛ ቡድን ነው። በመሆኑም የኤርትራን ጥያቄ የቅኝ ግዛት ጥያቄ መሆኑን ተቀበሉ ብሎ እስከ ማስገደድ የደረሰና በማኒፌስቶም ላይ በሰነድነት አስቀምጦታል። ወያኔ ገና የሽግግር መንግስት ነኝ በሚልበት ወቅት ከህግ አግባብ ውጭ ኤርትራውያንን ባርነት ወይስ ነጻነት በሚልና በማይመረጥ ምርጫ ኤርትራን የገነጠለና ያስገነጠለ ጸረ ኢትዮጵያ ቡድን ነው። ከ1967 ዓ ም ጀምሮ ወያኔ የፖለቲካ ስርዓትን አልነበረም ጠላት አድርጎ የተነሳው። የአማራ ህዝብ የትግራይ ህዝብ ጠላት ነው ብሎ ፈረጆ የተነሳና በ27 ዓመታት የስልጣን ዘመኑም የቀጠለበት መሆኑም ማንም የማይሄደው የቆሸሸ ታሪኩ አካል ነው። ኦነግ የተባለውም ጽንፈኛና ጠባብ ቡድንም አላማና ግቡ ከወያኔና ሻዕቢያ የመገንጠል አባዜ የተለየ አይደለም። እንዲያውም ስለ ኢትዮጵያዊነቴ እደራደራለሁ ባይ አመራሮችን ያፈራ ቡድን ነው። ከዚህ ላይ ሁሉም ጠባብና ጽንፈኛ ቡድኖች የሚመሳሰሉባቸውና የሚተሳሰሩበት የጋራ ባህሪያት አላቸው። ኢትዮጵያን የሚጠሉ፣ ዜጎቿን ሳይቀር የካዱ፣ ለጠባብ ጥቅምና ፍላጎታቸው ሲሉ በህዝብ ውስጥ ጥላቻና መከፋፈልን መሰረት ያደረጉ ናቸው። ሁሉም ኢትዮጵያን ጠል ከሆኑ ባዕዳን ኃይላት ጋር እየተመሳጠሩ የፈጸሟቸው ጸረ ኢትዮጵያ፣ ጸረ ዜጎቿ፣ ጸረ ሰላም የሆኑ ተግባሮቻቸው ድምር ውጤት ለዛሬዋ ኢትዮጵያ ምስቅልቅል ችግሮች ፈጣሪዎችና መንስኤዎች ናቸው። ፋሽስታዊው ደርግ ለ17 ዓመታት ኢትዮጵያውያንን እየጨፈጨፈ ሊዋጅ የቻለው፣ ወያኔ 28 ዓመታት በዘር እየከፋፈለ አገር ሊያፈርስ የቻለው ብቻውን ነበር ብሎ ማስቀመጥ ወይም መደምደም ስህተት ነው። ተማርን የሚሉ የአዋቂ አጥፊዎችም ጭምር መሆናቸውን ከዘነጋን ከታሪካችን መማር አንችልም። የተማሩ የሚባሉ ዶክተሮችና ፕሮፌሰሮች ወገናቸውንና አገራቸውን ለጥቅም ሽጠው ለፋሽስቶችና ዘረኞች አገዛዝ መወጣጫ እርካብ እየሆኑ ያገለገሉ ጭምር ለዛሬው የሀገራችን ሁለንተናዊ ውድቀት ተጠያቂዎች ናቸው። ለሀገራቸውና ወገናቸው የተዋደቁና የሚወደቁ ጀግኖችን ማጉደፍ፣ ማንቋሸሽ፣ አምባገነኖችንና ዘረኞችን የማወደስ አባፌ ዛሬም አልለቀቀንም። ጠላትን ወዳጅ፣ ወዳጅን ጠላት እያስባለ የሚያስጓራ ህመም ተጠናውቶናል። የባዕድ ቅጥረኞችንና አገልጋዮችን አገር ወዳድ የሚያስብል አባዜ ተጠናውቶናል። በአርባ ዓመታት ውስጥ ጀግናን ከካሃዲ፣ ጠላትን ከወዳጅ መለየት የተሳናቸው ጥቅም አዳሪዎች ሲያምታቱና ሲያተራምሱ የኖሩት አንሷቸው የቅርቡን ተማሩ የሚባሉ በህዝብ ትግል ላይ የቀለዱባቸውን እንመልከት። ወያኔ ከነግሳንግሱ ወደ መቀመቅ ይውረድ ይወገድ ብሎ ሲታገል የኢትዮጵያ ህዝብ አሜሪካና ወያኔ ከሸሪኮቻቸው ጋር በመግባባት ያደረጉልንን ሹምሽርና የህዝብ ትግል ዝርፊያ ተግባርን ለውጥ መጣልን፣ ለኢትዮጵያ ብርሃን በራላት፣ ነጻነትን ፈነጠቀልን እያሉ በየመድረኩ ሲያጣበቡ አረ እየተስተዋለ ለሚላቸው ወገን ጆሮ አልነበራቸውም። ኢትዮጵያ ኢትዮጵያ እየተባለ በየአደባባዩ የሚደመጠው ጩኸትና የህዝበኝነት ሰበካ የአምባገነኖችና ዘረኞች የህዝብ ቀልብ መሳቢያና የመጀመሪያ ደረጃ መነሻና መወጣጫ መሰላላቸው ሲባሉም መስማት የተሳናቸው ምሁራን በርካቶች ነበሩ። ዶክተር አብይ በሚገርም ሁኔታ ወያኔን ልጠግን እንጂ ልለውጥ አልመጣሁም፣ እኔው አሻግራችኋለሁ እንጂ የምን የሽግግር መንግስት ነው ብሎም ተሳልቋል። የወያኔ ህገ መንግስት የወያኔ ርዕዮተ ዓለም አብዮታዊ ዲሞክራሲ መመሪያ ነው፣ ፖሊሲዎቹም ፖሊሲዎቼ ናቸው ብሎ አስረግጦ ተናግሯል። አድማጭ ሰሚም ጠፋ እንጂ የወያኔ ዘረኝነትም ስሙን ቀይሮ ኦህዴድ ኢህአዴግ ሆኖ ብቅ አለ። በዙሪያውም ጎጠኞችንና ከፋፋዮችን አሰለፈ። ኢትዮጵያና ኢትዮጵያዊነትን ወዳድ የሆኑ ቡድኖችና ድርጅቶች ተገደሉ። ከአንዳም በፊት በዶክተሩ ሲለፈለፉ የነበሩ የህዝበኝነት ሰበካዎች ወደ ሁለተኛ ደረጃ የሰብአዊ መብት ረገጣ ግድያና ስርዓት በአደባባይ ተጀምሯል። ተወደደን ተጠላም የአዲስ አበባውና የባህር ዳሩ ግድያ ላይ ከመቀሌ ሆኖ በርቀት የሚቆጣጠረው ወያኔና የአዲሶቹ ሹሞች እጃቸው የለበትም ለማለት አይቻልም። ዶክተር አብይ ከደሴ ላይ ያደረገው መረን የለቀቀ ትዕዛዝና ንግግርን በአስረጅነት ማቅረብ ይቻላል። በዚህ የተቀነባበረ ሴራ በርካቶች ተገድለዋል፣ ታስረዋል፣ ተደብድበዋል። ወያኔም እንደሆነ ለስልጣኑና ጥቅሙ ሲል ሀየሎም ምን ያስገደለኝ እጁን ከሳረና ገዛይ ላይ ይሰበስባል ማለት አይቻልም። በሌላ በኩል 18 ባንኮችን የዘረፉና ያዘረፉ የኦነግ አመራሮች ብርዮስኪ ጨለጣ ቤቶች ይምነሸነሻሉ። የጠየቃቸው ህግ የለም። ዜጎችን ባፈናቀሉ ዘረኞች ላይ የተወሰደ እርምጃ የለም። አማራንና ክርስቲያንን በሚንጫ እያሉ የሚፎክሩም በህግ ሊጠየቁ ቀርቶ ሁለተኛ መንግስት ነን ሲሉም ታቀቡ ያላቸው የለም። ውድ ፍኖቶችና የፕሮግራሙ አልማጮች፣ አዲሶቹ ሹሞች የወያኔ ዓላማና ተግባር ተፈጻሚዎች መሆናቸው በተግባር እየተስተዋለ ነው። ሹሞቹ የአመለካከት ልዩነት የፈጠረባቸውን ልዩነት በመፈንቅለ መንግሥት ድራማ ለመሸፋፈን አቅለውና ወጥነው ፈጽመውታል። የባህር ዳር የመፈንቅለ መንግሥት ድራማ በዋነኛነት የአማራውን ህዝብ አንገት ለማስደፋትና ሌሎች ጽንፈኞችን ኃይል ለማጠናከር የተደረገ ሴራ መሆኑን መዘንጋት ትልቅ ስህተት ነው። በአማራ ህዝብ ላይ የሚፈጸመው እስራትና ግድያ የዚህ ዋነኛው የአዲሶቹ ሹሞች የማጽዳት ዘመቻ አካል ነው። በዚህም የተጠናወታቸውን የዘረኝነት ተግባር ይበልጥ አፋፍመውታል። ከፋፋይነቱንም ከዘር አልፎ ወደ ሃይማኖት ልዩነትም እየጨመሩት መሆኑን በተጨማሪ መመልከት ተችሏል። ዶክተር አብይ በቤተ መንግስት የሃይማኖቱን አባላት ሰብስቦ የፖለቲካው መጠቀሚያ ሊያደርጋቸው መዘጋጀቱን ላብነት መጥቀስ ይቻላል። የአገሪቱ ተጨባጭ የፖለቲካ ጭቆና እንዲሁም ብልሹ አሰራሮችና የኑሮ ውድነት ወደ አደባባይ ለተቃውሞ የወጡ ንጹሐንን ሳይቀር እነሱ መፈንቅለ መንግስት ከሚሉት ድራማ ጋር አያይዞ ለመፈረጅ ውጥን እንዳላቸውም ፍንጮች እያየን ነው። አብይና ቡድኑ የሀገሪቱ የኢኮኖሚ፣ የፖለቲካ፣ የማህበራዊና ባህላዊ ቀውሶቻችን ሁሉ እናንተ ናችሁ እያሉ ወደ ህዝብ መገስተር መውተታቸው አንገት ለማስደፋት መሆኑን መረዳት ተገቢ ነው። ዘረኝነትና ጠባብነት ስር የሰደደ ጠላታችን መሆኑን አውቆ መታገል አገራዊ ግዴታም መብትም መሆኑን አውቀን ትግላችንን መቀጠል ዛሬም ብቸኛ አማራጫችን ነው። አዲሶቹን ሹሞች የህዝብ ውክልና የላችሁም፣ ስልጣን ልቀቁ፣ የሽግግር መንግስት ይቋቋም፣ የትግል መፈክራችን አድርገን ትግሉን እናፋፍም ጥሪ ነው ሲሉ ደረጀ ደገፉ ከአዲስ አበባ ደብዳቤያቸውን አጠናቀዋል። የድረስ ለፍኖተ ዲሞክራሲ የደብዳቤዎች አንዱ ዝግጅት ክፍል። የግንቦት ሰባት መሪዎች ከህዝብ ትግል ጋር ከተለያዩ አመታት አልፈዋል። አሁን ደግሞ በሌላ ስም የፖለቲካውን መድረክ ማደፍረሱን ተያይዘውታል። ዶክተር ብርሃኑ በኒውዮርክ ሆርን ኦፍ አፍሪካ ኮንፈረንስ እያለ ከወያኔ ጋር ሲሰራ ሰንብቶ ስልጣን ሲይዙም ከጎናቸው ከቻለ ነው። መለስ ዜናዊ የዩኒቨርሲቲ መምህራንን እነ ዶክተር መኮንን ቢሻውንና ሌሎችንም ሲያባርር አለ ክፍያ ለስራ ብሎ የተሰለፈ ሰው ነበር። ቅንጅትን በማፍረስ የሙት ከተማ አድማን ከዶክተር በየነና ከአሜሪካ ጋር ሆኖ በማደናቀፍ ሚናውን ሰው ሁሉ ያውቀዋል ብዬ እገምታለሁ። አንዳርጋቸው ጽጌ ወያኔን ደግፎ አማራ ከየት ወዴት በሚለው ጽሑፉ የወያኔን ከፋፋይ መርሃ ግብር እንዳስተጋባ እናውቃለን። ከዚያም በኋላ ግንቦት ሰባት ብለው ያደረሱትን ጉዳይ ማንም አይረሳውም። የፈለጉትን የፖለቲካ አቋም መያዝ መብታቸው ቢሆንም ዛሬ አብይና ለማን ደግፈው ያውም ሶሻል ሚዲያ መዝጋታቸውን አድንቀው የሚለፍፉት ግን እጅግ ያሰኛል። አንዳርጋቸው የበፊቱ እጅ መንሻ አልበቃ ብሎት አሁን ደግሞ አንድ ሐሰት የተሞላ የጉራ ክታብ ለገበያ አቅርቦ የፈረደበት ኢህአፓን ይዘልፋል። የሁሉንም ጉድ የምታውቁት እናንተ ባልገባን ምክንያት ዝምታን መርጣችሁ ትገኛላችሁ። አይበቃም? እነዚህን መሰሪዎች ማጋለጫውና ጉዳቸውን መዘግዘኪያው አልደረሰም ነው የምትሉት? አስቡበት እስቲ ሲሉ አየል ኃይሌ ከዋሽንግተን ዲሲ ሰሜን አሜሪካ ደብዳቤያቸውን አስጠነቀዋል። ¶¶ አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚህ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።